ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስለኝ እንደምን አመሻችሁ ቋድማችቻችን። ዛሬ ሐሙስ ታህሳስ 13 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ታህሳስ 13 ቀን 1115 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በቅድሚያ ዜና በማስከተልም ለዕለቱ የቀረበውን የፍኖተ ዲሞክራሲ ሐተታ እናስከትላለን። መጨረሻም ከመላኩ ይስማው በህዳር ወር 2011 ዓመተ ምህረት ቀርቦ በነበረ ትንታኔ የመጀመሪያውን ክፍል ፕሮግራማችንን እናጠናቅቃለን። አሁን ወደ ዜናው።
በተለያዩ የሀገሪቱ አካባቢዎች ንጹሃን ያላጋታቸው የሚጨፈጨፉበት ምክንያት ብዙዎችን ግራ ከመጋባት አልፎ የሀገርና የተቀላለው ህዝብ ተጣፋንታ ጉዳይ ከመቼም ጊዜ በላይ እያሳሰበ መሆኑ ተገለጸ። ሰላማዊ ሰዎችን ከአጥቂዎች ጥቃት መከላከል የሚችል ህግ ባለመኖሩ ንጹሃን በጅምላ ለፍጅት ሲዳረጉ የነገው ኢትዮጵያ ህልውና ጉዳይ ለብዙዎች አስፈሪ ቢሆንም እጅግ በጣም ከባድ ነው። ለዘመናት የዲሞክራሲና የሰብአዊ መብቶች አለመከበር አንገብጋቢ በሆነባት ኢትዮጵያ ውስጥ አሁን ደግሞ በህይወት ለመኖር አዳጋች የሆነበት ጊዜ ላይ መድረሱ አሳዛኝ ነው ተብሏል። ኢትዮጵያን በገንዘብ አገራቸው ከቦታ ወደ ቦታ መንቀሳቀስ እያቃታቸው በዚያ ላይ ደግሞ ወገኖቻቸው ያለምንም ጥፋት እየታረዱ ሲጣሉ የሀገራቸው መጻኢ ዕድል ቢያሳስባቸው አይፈረድባቸውም ተብሏል። ከማንኛውም የፖለቲካ እንቅስቃሴ ጋር በቀጥታም ሆነ በተዘዋዋሪ ግንኙነት የሌላቸው ወገኖች ሰብአዊነት ከውስጣቸው ተንጠፍጥፎ ባለቀ ጨካኞች ሲጨፈጨፉና የሚከለክላቸው ሲጠፋ ተስፋ ያስቆርጣል። በተደጋጋሚ አድኑን እየተባለ ጮቱ ከአድማስ እስከ አድማስ ቢያስተጋባም ገዳዮቹን የሚያስቆም በመጥፋቱ ንጹሃን በማነታቸው እየተመረጡ በአገዛዙ ኃይሎች ሲጨፈጨፉ ከርመዋል። በተለይ ወለጋ ውስጥ በተደጋጋሚ በንጹሃን ወገኖቻችን ላይ እየተፈጸመ ያለው የጅምላ ግድያ ካገዛዙ አቅም በላይ ሆኖ ነው ወይስ ሌላ የማይታወቅ ፍላጎት አለ ለሚለው የብዙዎች ጥያቄ ምላሽ ለመስጠት የሚደፍር አካል አልተገኘም። በተደጋጋሚ ወለጋ ውስጥ ንጹሃን በማነታቸው እየተለዩ ሲጨፈጨፉ ለአመታት ከኖሩባቸው ቀያቸው ንብረታቸው እየተዘረፈና እየወደመ ሲፈናቀሉና የሰው ልጅ ሊሸከመው ከሚችለው በላይ መከራና ሰቆቃ ሲደርስባቸው የሚታደጋቸው አልተገኘም። ወለጋ የደምድር ሆኖ ለአማራ ተወላጆች ብቻ ሳይሆን ለኦሮሞ ተወላጆች ጭምር መከራ መቁጠሪያ ከሆነ ሰነባብቷል። አካባቢው በከፍተኛ ሁኔታ ይንቀሳቀሳል የሚባለው ኦነግ በአንድ ወር ጊዜ ውስጥ አጠፋዋለሁ ያለው አገዛዙ ውስጡ ምን እንደገጠመው አይታወቅም። እሱም ድምጹ ከጠፋ ሰነባብቷል። አካባቢው በተደጋጋሚ ጥቃት እንደሚፈጸም እየታወቀ ንጹሃንን የሚከላከል ኃይል ማስፈር ሲገባ አሁንም ለጆሮ መስማት የሚከብድ ጭካኔ የተሞላበት ድርጊት በአካባቢው እየተፈጸመ ይገኛል። በሌሎች የኦሮሞ አካባቢዎች በግድያዎችና በገታዎች ምክንያት ዜጎች መንቀሳቀስ አልቻሉ። አገዛዙ የዜጎችን ደህንነት የመከላከል ኃላፊነቱን መወጣት ካልቻለ ወንበሩን ለሚመራ ይስጥ የሚል ከፍ ያለ ሐሳብም ከኢትዮጵያውያን ሲዘነዝ ሲሰነዘር ሰንብቷል። አገዛዙ የኦነግ መሪ በሆነበት በዚህ ሁኔታ ሀገር እንዴት መቆም ትችላለች? የዜጎች ሰላምና ደህንነትስ እንዴት አስተማማኝ ይሆናል? የሚል ጥያቄ እየተጸባረቀ ይገኛል። መከላከያ ሰራዊት በአገዛዙ ካድሬዎች ከአዲስ አበባ የሰሞኑን የባንዲራና የመዝሙር አጀንዳ ጀርባ ሆነው ከፍተኛ ሚና ሲጫወቱ ነበር ተባለ። ከሰሞኑ በአዲስ አበባ ለተከሰቱ ችግሮች የኦሮሞ ወታደራዊና የፖሊስ ሹማምንቶች ሙሉ በሙሉ እጃቸው እንዳለበት ተነግሯል። ሰሞኑን በአዲስ አበባ አገዛዙ ከታዳጊ ተማሪዎች ጋር የገባው ውስጥ ተሰጣ ገባና የፈጠረው ግርግር የኦነግ ባንዲራና መዝሙር ይዘመር እንዲሁም ይሰቀል የሚለው አጀንዳ በግንባር ቀደምነት የመሩት የኦሮሞ የሆኑ የጦርና የፖሊስ ካድሬዎች መሆናቸውን የውስጥ ምንጮች ጠቁመዋል። በእነዚህ የኦሮሞ ጄኔራሎች አይዟችሁ ባይነት የሚመረው ፖሊስ ኮሚሽነሩን ያካተተ በታዳጊ ተማሪዎች ላይ የተሰነዘረው ጭፍጨፋ ተማሪዎችን ለሞት ለቁስለትና ለእስር መዳረጉ ይታወቃል። የኦዲዲ ግንጥላ ቡድን ኦሮሞማን ለመገንባት አለሙ የሚንቀሳቀሰው አገዛዙ አዲስ አበባን ማንነቱን ለማጥፋትና ኗሮችን በሰቆቃ ውስጥ ለማክተት እንቅልፍ ብሎ ነገር የለው። ይህ ቡድን የውቀት አባት ሆኑ መምህራንን እስር ቤት እንዲከርሙ የፈረደ ሲሆን የተለያዩ የህብረተሰብ አንቂዎችንም ካለምንም ማስረጃ አፍኖ ወስዷል። አጠቃላይ ለኦነግ የሎጂስቲክ ድጋፍ እንደሚያቀርቡለት የሚነገርላቸው የጦርና የፖሊስ ካድሮች ከአዲስ አበባ የሰሞኑ የባንዲራና የመዝሙር አጀንዳ ጀርባ ሆነው ከፍተኛ ሚና ሲጫወቱ እንደነበረን ተገልጿል። ይበንድ እንዳለ አሁንም ቢሆን አጀንዳውን አቀዘቀዙት እንጂ አልተውትም ሲሉ የሚናገሩት ኗሮቹ በቀጣይነት የከተማዋን ሰላም ለማደፍረስ እየሰሩ መሆኑንም ተናግረዋል። እነዚህ በአንድ ብሔር ጭፍን አስተሳሰብ ውስጥ የተዘፈቁት ጽንፈኞች በአዲስ አበባ ያሉ ትምህርት ቤቶች ግማሾቹ ለኦዴድ ተሰጥተው የትምህርት ቤቶቹ በጀት ወደ ኦሮሞ ተላልፎ ኦዴድ እንዲያስተዳድራቸው እንዲደረግ እየሰሩ መሆኑንም ተደርሶበታል። በአዲስ አበባ ንፋስ ስልክ ክፍለ ከተማ በማነሳቸው ተመርጠው ድብቅ መሳሪያ አላችሁ በሚል ዛቻ አፈና እየተካሄደባቸው እንደሆነ ተገለጸ። በአዲስ አበባ ንፋስ ስልክ ክፍለ ከተማ የነበረው በአሁኑ ወደ ኦሮሞ የተከለለ ሲሆን በተለምዶ ተክለ ሃይማኖት አካባቢ እንደሆነ ማህበረሰቦቹ ጥቆማ ሰጥተዋል። ዛሬ ጠዋት በቀን 13/4/2015 መሳሪያ አላችሁ በማለት ንጹሃንን ኗሪዎቹን ላይ ተመርጦ አፈና እንግልትና ወከባ እየተካሄደ ነው ሲሉ ያካዩ ኗሪዎቹ አገዛዙን ከሰዋል። የብሔራዊ ደህንነት አባላት የነበሩ በርካታ የኦሮሞ ተወላጆች አሸባሪው ኦነግን መቀላቀላቸው ተሰማ። ቀድሞውንም ብሔራዊ መረጃና ደህንነት የኦነግ አባላት መሆኑ የሚነገርላቸው ሲሆን አገዛዙ በበጀት የሚደግፈውና ተከታታይ መሰናክሎች የሚጠብቀው ኦነግ ዛሬም ዘርፉን አስፍቶ 4 ኪሎ ሙሉ በሙሉ መግባቱን አረጋግጧል። እንደማኞች ገለጻ አሁን ላይ በርካታ የደህንነት ሰዎች የሽብር ቡድን የሆነውን ኦነግ በመቀላቀል ላይ ናቸውም ተብሏል። ህጋዊ ከለላ ተደርጎላቸው ኢትዮጵያን እንዲያስተራምሱ በጀት ተመድቦላቸው የሚንቀሳቀሱት ያገዛዙ ኃይሎች ኦነጎች ዛሬም ኢትዮጵያውያንን ለመበታተንና በበርካታ ጭንቁስ ለማስገባት ደህንነቶችን ማስተማራታቸውም ተነግሯል። ለየአይኑና ኦነግ ያንድ ሳንቲም ሁለት ገጻዎች ናቸው የተባለው ሲሆን አባትና ልጅን ጨምሮ ቁጥራቸው 13 የሚደርሱ የደህንነት አባላት ሆኑ አካላት ኦነግ የተባለው ቡድን ተቀላቅለዋል። ከነዚህም ሰዎች መካከል ሰባቱ በእስራኤሉ የስለላ ድርጅት ሞሳድ ስር ለብዙ አመታት ከፍተኛ ስልጣናና ትምህርት በአገሪቱ ከፍተኛ ወጪ የወሰዱ ናቸው ተብሏል። ቀሮቹ በሀገሮች ስልጣናቸውን አጠናቀው በቅርቡ ጊዜ መስሪያ ቤቱን ተቀላቅለው የነበረ መሆኑን ተጠቁሟል። በዚህ ኢትዮጵያን የሚያተራምሰው የዚህ ዘመን የለተመጻ ተምሳሌት የሆነው መላከሞቱ አገዛዙ ዛሬም ኢትዮጵያውያንን በየጎራቸው በቋንቋቸው በመከፋፈል ለበረካታ መከራ እያጨና ነገም ኢትዮጵያን እንዳልነበረች ለማድረግ ሲራዎችን እየጎነጎነ እንደሆነ የውስጥ ምንጮች አስረድተዋል። ለዕለቱ የነበረን ዜና ይህን ይመስል ነበር። ከቀሪ የፍኖተ ዲሞክራሲ ሳተላይት ስርጭት ዝግጅቶቻችን ጋራ መልካም ቆይታ።
Yeah, I get it, but I'm just guessing. ተፈጥሮን እንዳደንቅ እስቲ ሊዘበኛ ተራራው ኮረብታ ወንዙ ሸንተረሩ ለህይወት ተስማሚ ገና ነው አየሩ ገሩና ድንቅና ለምለም ዋጀሪ በጣም ደስ ይለኛል ከሷ መበዘይ የጎንደር ከተማ የግንባት ስራር ታሪክ ለማስታወስ ታላቅ ምስክር ጥንታዊነት ያለው የአክሱም ከተማ በቁጥር ይዟል አተኮረውማ ገሩና ድንቅና ለምለም አገሪ በጣም ደስ ይለኛል ከሷ መፈጠሬ የዛፎቹ ውበት የወፎች ጫጫታ ህይወት የሚማርክ ይሰጣል ደስ ይላ ሀገሬ 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 ውብ ነሽ የተፈጥሮን ውበት የተጎናጸፍሽ ገሩና ድንቅና ለምለም አገሬ በጣም ደስ ይለኛል ከሷ መፈጠሬ ገሩና ድንቅና ገሩና ድንቅና በጣም ደስ ይለኛ በጣም ደስ ይለኛ
የሐሙስ ታህሳስ 13 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ አጃ ፈልፈለው ቢዘሩ ተመልሰው አጃ ፈልፈለው ቢዘሩ ተመልሶ ከዘሩ የተሻለ አገዛዝ አግኝተናል ብለው ያው ሊጠቀሙ ስለቻሉ ብቻ ሙግት ቢገቡ ሆዳሞች ጥቂት አይደሉም በንግድ ፈቃድ በኮንዶሚኒየም ፈቃድና ምሪት በመሬት ስጦታ በቀጥታ ጉቦ ብዙዎችን ያገዛዙ የለመዱ ካድሬዎች ጠልፈው ይዘዋቸዋል ይባይሆንማ ይህ በአደባባይ ወገናቸውን የሚያርደውና ህጻናቱን ሳይቀር የሚጨፈጭፈውን አገዛዝ ሰላማዊ የተሻለና ጥሩ ሊሉት ባልደፈሩም ባልበቁ ነበር ምርምር ገፋስና ድርግም ተሻሻለች ባሏት ኢትዮጵያ ውስጥ ልጆቻቸውንም አያስተምሩም በአሜሪካና እንግሊዝ እንጂ የጎደላቸው ዕቀቱ ሳይሆን ስለተጨባጭ ሁኔታ አስከፊነት ያጡት ሰብአዊነትና ህሊና ነው የሚፈሰው ደም የነሱ አይደለም የመጣው ስቃይና መከራ እነሱ ላይ አይደለም ተጠቃሚ ሆነዋል ባለተረኛ እነሱ ሳይሆኑ ተንከባካቢ ያጣው ድሃ ወገናቸው ነው ምን ቸገረን እኛ ነው የህሊና ቢሶቹ አቋም የጅቡቲ ተቃዋሚ ድርጅት ፍሩድ 6 የያዛቸውና የማረካቸውን የጅቡቲ ወታደሮች ወደ ኢትዮጵያ ልቋል አፍረተ ቢሶ አገዛዝ በጥረቴ አፈታው ብሎ መግለጫ ሰጥቶ ሊመጻደቅም እየሞከረ ነው ቅጥፈት እስረኞቹን የለቀቀው ፍሩድ ያገዛዙ ወዳጅ አይደለም የዚህን ያብዛኛው የአፋሮችን ከስቃስ ያባሎች ወያኔም ኮሎኔሉም ከአዲስ አበባ ወዘተ አፍሰው ላፋኙ የገሌ መንግስት ማስረከባቸው የታየና የተወገዘም ነው የጅቡቲ አገዛዝ አሁንም የወያኔ ወዳጅ ነው ኢሲያ ሚሊሻው ወደ ኢትዮጵያ እያስገባ አፋሮችን እንዲሁም ሌሎችን ዜጎችን ይገላል ጸረ ወያኔው ስደተኞችን ያሰቃያል አስሮም ላገዛዙ ይመልሳል የፍሩድ ቅርበት ለጸረ ወያኔ ዘረኛ ኃይሎች በመሆኑ አገዛዙ ያልሰራውን ሰራው እስረኛ አስፈታው ብሎ የሚመጻደቀው ፍጹም ሐሰት መሆኑ ግልጽ ነው ዘረኛው ቡድን ኢትዮጵያን የፖለቲካ እስረኞች ሲኦል አድርጓት ይገኛል ከበፊቱ የበለጠ የፖለቲካ እስረኞችን ኦሮሞዎችን ሳይቀራግቷል ለቤተሰብ ጥፋት ልጆችን ማሰርን የወያኔን ብልግናም ቀጥሎበታል አዛውንት የእስር ቤት ደንበኞች ሲሆኑ እነ ስብሐት ነጋ ይለቀቃሉ እነ በረከት ስምኦንን መለቀቃቸው አይቀርም ኢትዮጵያን የጋጠችው የመለስ ሚስትን ማን ደፍሮ ሊከሳት ማሰሩ ይቀርና የፍትህ ሚዛን ጎብጦ ጎባብጦ ተጨረማምጦ ኮሎኔሉን ለትዝብት ዳርጎታል ባጭሩ ፍትህ የለም ከጊዜ ጊዜ ሁኔታው እየከፋ እየተበላሸ እየተግማማ ቀጠለ እንጂ ቅንጣትም አልተሻሻለም። አንዱ ገዢ ለቀጣዩ ቦታ ሲለቅ የተጠላውንና ውዳቂውን የሚያስናፍቅ የተሻለ ነበር የሚያሰኝ መጻት አሁንም አመሮ ቀጣይ እንደሆነብናል። በብሔር ቅርበትና ተመሳሳይነት ምክንያት ካልሆነ ትላንት ወያኔን ይጠሉና ይታገሉ ዛሬ ኮሎኔሉን ሊደግፉ ከቶም አይጠበቅም። ምክንያቱም በየትኛው መመዘኛ ደረጃ ኮሎኔሉ የተሻለ የተለየ ነው ለማለት አያስደፍርም። በነዛኞቹ ተጎርቶ በዚህኛው ተጠቃሚ መሆን ካልመጣ በስተቀር በሁለቱም ተጠቃሚ ሆኑት ሆዳሞች ግን ምንም ቅር የሚያሰኝ አልደረሰባቸው ማለት እንችላለን። እነ ክህደቱን ግንቦቴዎችን መጥቀስ አስፈላጊ ላይሆን ይችላል። ወያኔ ካፈናቀለው ዜጋ በበለጠ ኮሎኔሉ አፈናቅሏል። ወያኔ ኢትዮጵያዊነትን ሊያደበዝዝ 27 ዓመታት የጣራውን የኮሎኔሉ አገዛዝ በአራት ዓመት ብቻ ሊያስከነዳ ደርሷል። ፍጅቱም ሆዲፍቾ ተብሎ የሚተው ሳይሆን ማይካድራን ምስራቅ ወለጋ ፈጥፈው የሚቀራ ነው። አዲስ አበባን ሸንሽኖና ጥቦ ኦሮሚያን የሚለውን ሊያሰፋ አይኑን አፍጥጦ የመጣው ዘረኛ ኮሎኔል ዜጎች ወደ አዲስ አበባ እንዳይገቡ መከልከልን በይፋና በስፋት ተያይዞታል። ሰው አገሩ መግባት ከታገደ ከዚህ የከፋ የመብት ረገጣ መገመት ያዳግታል። የሃይማኖት በዓላቸውንም እንዳያከብሩ እገዳው በስቷል። እሬቻቸውን በግድ በየቦታው ሊያከብሩ ተነስተው ከሁሉም የዘረኛው አገዛዝ የከፋና ብዙ ጉዳት ሊያመጣ የሚችለው ድርጊቱ ደግሞ ሃይማኖቱን ከፖለቲካ ደባልቆ በተለይም በተዋህዶ አማኞች ላይ የጀመረው ጥቃት ነው። የማያዋጣውና ራሳቸውን ለከፍተኛ ጉዳይ የሚያደርሳቸው ይሆናል እንጂ የኦርቶዶክስ አማኞችንም ሆነ የአማራውን ህዝብ ማጥፋት መቼም የሚሆንላቸው አይደለም። ያመል ሆኖ ያማራውን ስም እየተጠቀሙ አማራውን ሊያስጠቁ ሊጎዱ የተነሱ አሁንም አሉ። ፋኖ ተጠቃሎ በአደን ይሆንልናል ብለው የሚዳክሩት ውጤታቸው ዜሮ ነው። ያመጽ የፋኖ የኢትዮጵያዊነት መንፈስ ለሁሉም ከኢትዮጵያዊነት ጋር የተቆራኘ ነው። ባንዳነት ይከረፋል፣ ክህደት ያማዋል። ያላወቁ አለቁ፣ አንገልጠው የተኙ አይነቁ። መፍዘዝን መፋዘዝን ትቶ ጎራዴን መምዘዝ ጠመንጃን መወደር ጊዜው አሁን ነው። አገር ለማዳን በጋራ በአገዛዙ ላይ እናምጽ። ሁለገብ ትግላችን በዘረኞቹ ላይ ይጠናከር።
ጊዜ ማራቶን ጊዜ አዲስ መሳዩ በሰው ያላግጣል። በሰኞ ማክሰኞ ባንድና በሁለት እየተጠቀሰ ይከንፋል ይነዳል። ዝናቡን ካልጣለ ገላን ካላራሰ ነፋስ ሕይወት ሊሰጥ በአግባብ ካልነፈሰ ፀሐይ ግር ብሎ ራስ ካልጠበሰ ትላንትና ዛሬ ሰኞና ማክሰኞ ክረምትና በጋም ልዩ የሚያደርጋቸው ምንም ነገር የለም። ትናንትን ለማወቅ ነገን ለመተንበይ የሚጨበጥ ነገር ያሻዋል የሚታይ ምስክር የሚሆን ቆሞ በዛሬ ላይ እንደው በጭፍኑ በጊዜ ማመኑ ከንቱ ጉንባ ጠጣ እንባን ያልቋጠረ ደረቅ ዓይን ያሳጣ። እናም ጊዜ ያልፋል እስኪያልፍም ያለፋል። ሰዓታት በቀናት ቀናት በሳምንታት ሳምንታት በወራት تدمامرو تايتو تبلو عامتا وات تسيطو تقوطرو بلقو وزا عالبو فايدا يتدمرو يتتكاركو لقد قموش وتسبو بهيدت بصوت مريت تكمت قومي قوانين تكمت ام اكل سو تبلو يتالف عليوت بامرو تمركنو بتسفات حلو الادا مارجان بانات يمولو كسر وهاو غولو سلانسنا هيدو زارين تسنافتو لنقمان قادر عبيس تسفامتو كونانين لزارين وكسن لأمنا شلمون ماتتو اندينو نقل كلو نموقتو كلا سمامرو اينامنا سلامن قدمو كلا بجو زمن سلافينو بامر سيان غولادو لذيك مسكين عالم لذيب كون هوت ملاك على رجو سرانم تقلنم بان كلاكنا يقول طوال بوهلا بقلاص هارجو قداين كجعان قابم كوكواس كمتقو لما تقل مقواقوات يمين نوزكار بك مكفر يسامو بتعات مواجر لذلك اي سلام لذلك اي ارقت تقل مفتهنا ولمولو كين النت لا تك علي قلا كراس اسكسقو عمرو سايز دلل اسكا اقر كفر جيزي ماراتونو ساقو منوچا ودفيت بچانو من لسك اللس ايو مكادن ببرچا
አድማጮቻችን በማስከተል የምናሰማው ተነስተኔ በፍኖተ ዲሞክራሲ የቀረበው ህዳር 18 ቀን 2011 ዓመተ ምህረት ነበር። ከወያኔ ጓዳ ከመላኩ ይስማው አዲግ ባባል ድርጅቶቹ መካከል በተፈጠረው የስልጣን ሽኩቻ ምክንያት በከፍተኛ መቃቃር እየታመሰ ይገኛል። ይህ መቃቃርና መናቆር በአባል ድርጅቶቹ ውስጥ ጥም በተፈጠሩ የተለያዩ ቡድኖች መካከለም ተጧጥፎ ሲካሄድ ተስተውሏል። በወያኔ ውስጥ በአድዋው የሰባት ነጋ በተዘመዳዊ ገዢ ቡድንና ይህን ገዢ ቡድን በሚገዳደሩት የምዕራብ ትግራይ ተወላጅ የሆኑ የገዢው መደብ አባላት መካከል ከፍተኛ ፍጥጫ ተፈጥሯል። ሌሎቹ የትግራይ ክፍሎች ተወላጆች የሆኑት ካባይ ገባ ድንጋዮቹ እነ አዲስ አለም ባሌማ ሲዩም መስፈን መሃል ላይ ሲወለውሉና ላየለው ወገን ሲያጎበድዱ የታዩበት ነው። ይህ በታህት ወያኔ ውስጥ የተፈጠረው ቡድናዊ የስልጣን ፍትጊያ የሰባት ነጋ በተዘመዳዊ ገዢ ቡድን የበላይነቱን ይዞ የታየበት ቢሆንም አሁንም ፈጽሞ አልተጠናቀቀም። በኦህዴድ በኩልም በዋናነት በለማ መገርሳና በአብይ አብዮት አህመድና የሻቢያ የጦር መከኛ የነበረው አባዱላና እነግርማ ብሩ የመሳሰሉ ሌሎችም የወያኔ ምርጥ አሽከሮች መካከል የስልጣን ሽሚያ ተከስቶ የነበረ ቢሆንም በትረስልጣን ለመጨበጥ ሁሉንም ዋጋ ለመክፈል ተዘጋጅቶ በወታደርነትም በሰላይነትም ፍጹም አገልጋይ ሆኖና ጎን ለጎን ግን የራሱን ቡድን ሲያደላድል በከረመው የአብይ አብዮት አህመድና ጓደኞቹ ቲም ለማይበላይነት ተጠናቀቀ። በደቡብ ህዝቦች ድርጅት ተብየው በደህዴድ ግን ይህን ያህል ጎላ የስልጣን ንጥቂያ ቁርቁስ ተከስቶ አልታየም። ዳሩ ግን የወያኔ መጋዣ የነበሩትን እንደነሽፈራው ሽጉጤ መሰሎቹን ለንጉስ አብይ አህመድ የጎረበጡትን የማራገፍ ተግባር ተከናውኖበታል። ደህዴድ የብዙ ጎሳዎች ስብስብ በመሆኑ በባህርታዊነቱ ለኢትዮጵያዊነት ተምሳሌት መሆን ይችል የነበረ ድርጅት ቢሆንም አመራሩ እንደነሽፈራው ሽጉጤ በመሰሉ ጸረ ህዝብ ግለሰቦች እንደነ ኃይለ ማርያም ደሳለኝ አይነቶች ባንድ ቀን ውስጥ ብቻ እጃቸውን በመቶዎች ደም የሚታጠቡ የአገር ነቀርሳ ማፈሪያ ደንቆሮች በመያዙ አቅምም ሆነ እርባና ሳይኖረው ነው የኖረው። አሁንም ቢሆን በአገራዊ ፖለቲካው መድረክ ላይ አሻራ ሊተው የሚችሉ ተፎካካሪ ግለሰቦች ባለማፍራቱ በውስጥም ሆነ በውጭ እንደቆሰመነ ነው ያለው። ቀደም ሲል ኤዲን ተብሎ የተሰየመው በአዴን ጉዳይ ከሁሉም የኢህአዴግ አባል ድርጅቶች ለየት ያለ ነው። በአዴን የኢህአፓ ከጂዎችን የቀድሞ የኢትዮጵያ ሰራዊት አባል የነበሩ የታህት ወያኔና ሻቢያ ምርኮኞችን በታህት ወያኔ ጸረ አማራ አገዛዝ ትግል አምነው በድርጅቱ የታቀፉ አማራ ተወላጆችን ወዘተ ለቃቅሞ ወያኔ የተፈጠረው ድርጅት ነው። ባዴን የደህንነቱን ወደ ባዴንነት የቀየረው አማራን ለማፈንና በአማራ ስም በአማራ ህዝብ አካባቢዎች ላይ አሰልጥኖ የወያኔን ዓላማ ለማስፈጸም እንዲመች ታስቦ ነው። ይህ ድርጅት በጎንደር ከተማ ደምቆ እስከተንቦገቦገው ጸረ ወያኔ ህዝባዊ አመፅ ድረስ የወያኔ ጉዳይ አስፈጻሚነቱን ከሚገባው በላይ ሲወጣ የቆየ ጸረ አማራ ድርጅት ነው። ባዴን በመላው አገሪቱ ሊባል በሚችል ደረጃ በተቀሰቀሰው ጸረ ወያኔ ኢህአዴግ አገዛዝ ህዝባዊ ተቃውሞ ተጽዕኖና በአማራ ህዝብ ትግል ክፍፊት ውስጣዊ መናጥ ደርሶበት ከፍተኛ ቡድናዊ የስልጣን ጦርነት ተቀስቅሶበት ቆይቷል። ባዴን ውስጣዊ ድርጅታዊ ቡድናዊ የስልጣን ፍትጊያ የአማራ ነገድ ተወላጅ ያልሆኑትን በአመራር ላይ የነበሩትን እነ በረከት ስምዖንንና ከነሱ የቦደኑትን አማራዎች ጠራርጎ በማስወገድ በነገዱ አንዳርጋቸውና ደመቀ መኮንን የበላይነት በመጠናቀቅ ላይ ይገኛል።
በአፌፓ ውስጥ በእነዚህ ሁለት ቡድኖች መካከል የስልጣን የበላይነት የሚያስተግል በቡድኖቹ በተጠቃለሉት የድርጅቱ አባላት መካከል የተፈጠረው የማይናቅ ያመለካከትና የአቋም ለውጥ ነው። እነ በረከት ስምኦን የኢትዮጵያን ህዝብ አንድነት እጅግ እየጎዳ ያለውን መለስ ዜናዊና ጓደኞቹ የቀመሩት የኢትዮጵያን ህዝብ ከፋፍሎ ለመግዛትና የአገሪቷንም ህልውና እንበጥስ ቢሉትም ብጥስ የሚል እንዲሆን ለማድረግ ታስቦ የተዘጋጀውን አብዮታዊ ዲሞክራሲ የተባለውን የበሰበሰና የገለማ ዓላማ ማስቀጠል ነው። ብቁ ልጆች አጣይነትን ከዚህም ከዚያም ተለቃቅመው በላዩ ላይ የታጫኑበት የነዚህ ሰዎች ዋና ግብ አማራው ባለፉት 27 ዓመታት እየተፈጸመበት ያለውን ግፍና ፍጅት ለማስቀጠልና የተህሃህ ወያኔ የበላይነትን እንዳለ ሳይጓደል መጠበቅ ነው። እነገዱ አንዳርጋቸው ደግሞ ላለፉት 27 ዓመታት ህዝባቸውን ክደው እንኳን በራስ ህዝብ ላይ በባዕድ ለመፈጸም የሚፈቀድ ግፍ እያካሄዱም አጥቅተው ለአጥቂ የሰጡ አማራው ግፍና መከራ በቀይ ብሎ በመነሳቱ ለሲሶ ምዕተ ዓመት ያገለገሉትን ወያኔን ክደው የህዝቡን ጥያቄ ቀምተው የወያኔ የበላይነት ያብቃ የሚል አመለካከት ማራመድ ጀምረዋል። በርግጥ የአማራን ህዝብ በተለይ በአጠቃላይ ደግሞ የመላው የኢትዮጵያ ህዝብ መከራን ዳግፍን ለመረዳት የአገሪቱ ሁሉና ክፉኛ ደጋ ላይ መውደቁን ልብ ለማለት 27 ዓመት ይፈጃል ወይ የሚለውን ሀቅ ፈላጊ ጥያቄ በይደርና ቆየው። የህዝቡን ጥያቄ ተቀብለውም ይሁን በማዕበሉ ከመጠራረክ ከማዕበሉ ጋር መቀላቀሉ ይሻለናልን መርጠው ይወሰዱት ይህ አቋም ከነበረከት ጋር ጦርነት ውስጥ ሊከታቸው የግድ ነበር። ይህንን የህዝብ ጥያቄ ለማራመድ የስልጣን የበላይነትን ማረጋገጥ የግድ ነበርና ቦድ ነው ታክለው በኮሎኔል አብይ ቡድንም ታግዘው ይህንኑ እውን አድርገዋል። በእያንዳንዱ ድርጅት ጓዳ ውስጥ ያለውን ሁኔታ ለጊዜው ተወት አድርገን በኢህአዴግ ላይ ስናተኩር በአባል ድርጅቶች መካከል ፈጽሞ ሊታረቅ የማይችል ቅራኔ ተፈጥሯል። በመካከላቸው ያለው ቅራኔ የስልጣን የበላይነት፣ የፖለቲካ አመለካከት፣ የምጣኔ ሀብት ተጠቃሚነት፣ ያወኩሽና ኩሽ እልህ ያካተተ በመሆኑ ሊታረቅ ከሚችል ፍጩ ግጩ በጣም የራቀ ነው። እነ ኮሎኔል አብይ አህመድ ከነገዱ ጋር ውስጥ ለውስጥ ሲያደራጁት የነበሩትን ኃይላን ከታክተው አለቅ ተኩፍቶ ሲያንቀላፋ በነበረውና በስኳር ስቆት ተጠምዶ በነበረው ጠባብ ጎተኛ ታህታት ወያኔ ላይ ጥቃታቸውን እያጣጣፉ ነው። የአብይ ቡድን በባዕዳን እየታገዘ በሳውዲና ኳታር ኒሻንና ብር እየተሽሞነም ሆነ ከኪነ ጥበብ ሰዎች ከመሁራን ወዘተ የራሱ የሆኑ ቡድኖች አደራጅቶ እያንቀሳቀሰ የናጡት ነካሽ የሆነውን የኤርትራ ህዝብ እያፈረሰ ያለውን ፋሽስቱን ኢሳያስ አፈወርቂን ከጎኑ አሰልፎ ጥቃቱን ያለማሰለስ በእንቅልፋሙ ወያኔ ላይ እየፈጸመ ነው። ወያኔ ተደናግጦና ተደናብሮ የሰነበተ ቢሆንም ጥቃቱን ለመመከት ቢችልም መልሶ ለማጥቃት እየሞከረና እየተነታረቀ መሆኑን ከውስጣቸው የሚያፈተልኩ ወሬዎች እየጠቆሙ ነው። ፍንጮች እንደሚያመላክቱት ከሆነ የወያኔ አመራር የፖለቲካ እንቅስቃሴውን የአብይን ጥቃት መስክቶ መልሶ ለማጥቃት በሚያደርገው ማስተላከል ውስጥ በሶስት አመለካከቶች ተከፍሏል። እነዚህን የወያኔ አመራርን ከፋፍለው የሚነታረቁ ሐሳቦች ምንድናቸው?
በመጀመሪያ ደረጃ የአብይ አህበን ቡድን በወያኔ እይታ የአብዮታዊ ዲሞክራሲን ዓላማና መስመርን ክዷል፣ ህገ መንግስቱን ረግጧል፣ ኢህአዴግን እያዳከመው ነው። የራሱን ተክለሰውነት እየገነባ ያለ ህዝበኛ ነው። ጸረ ትግራይ ህዝብ ነው። የብሔር ብሔረሰቦች መብቶችን እየረገጠ ነው። ስለዚህ መገታት አለበት። ይህ የሁሉም ወይም የአብላጫው የወያኔ አመራርና አባላቱ እንዲሁም የትግራይ ልሂቃን የጋራ ድምዳሜ ነው። ጥያቄው እንዴት ነው ሊተገበር የሚችለው የሚለው ነው። እላይ ጠቆም እንደተደረገው የኮሎኔል አብይንና ቡድኑን ስልጣን ለመገደብና ለማስወገድ በሚቻልበት ሁኔታ ላይ ወያኔዎችና የትግራይ ልሂቃን በሶስት አመለካከቶች ተከፍለዋል። አንደኛው አማራጭ ሐሳብ አብይንና ቡድኑን በኃይል ከስልጣን ማስወገድ አለብን የሚለው ነው። ይህ ሐሳብ የተቀሩትን የመፍትሄ ሐሳቦች ከሚያቀነቅኑት ወገኖች በኩል ከፍተኛ ተቃውሞ ደርሶበታል። ሐሳቡን የተቃወሙት ወገኖች ከሚያቀርቧቸው የተለያዩ መከራከሪያ ነጥቦች አሏቸው። ከነዚህም አንዱ አብይንና ቡድኑን ለማስወገድ ኃይል ከተጠቀም ምዕራባውያን መንግስታትና የአረብ አገሮች በዋናነት ሳውዲ አረቢያና ሸሪኮቿ የተለያየ የማግለልና የምጣኔ ሀብት ጥቃት ይፈጽሙብናል የሚል ስጋት ነው። ሁለተኛው ነጥብ አብዛኛው የኦሮሚያ ክልልና የአማራ ክልል ህዝብ ከሌሎች ክልሎች ውስን ሊሆን ቢችልም ህዝብ ስለሚደግፋቸው ይነሳብናል። ይህም ከቁጥራችን ውጭ ወጥቶ የእርስ በርስ ጦርነት ሊያስነሳ ይችላል። እንዲህ አይነት ሁኔታ ከተከሰተ ከትግራይ ውጭ ያሉት ተጋሩን ለአደጋ ያጋልጣል፣ የባዳኑ ግዘትም ይቀሰቅስብናል የሚል ነው። ሶስተኛው አሁን ባለው ሁኔታ ውስጥ ሆነን ከአብይ ቡድን ጋር ግጭት ውስጥ ከገባን በአብይ ቡድንና በአረብ አገሮች ትብብር ከፖለቲካው የሙታን ዓለም ለትንሳኤ የበቃው የኢሳያስ አፈወርቅ መንግስትም ከነ አብይ ጋር አብሮ ሊወጋንና በሁለት ግንባር ልንጠቃ እንችላለንና አደገኛ ነው የሚል ነው። የኃይል መጠቀም አማራጭ የሚያቀነቅኑ ወገኖች በበኩላቸው ተግባሩ በአንድ አማጺ ወይም አፈንጋጭ ኃይል የተፈጸመ በማስመሰልና ተግባሩን በግንባር ቀደምትነት በማውገዝ እንዲሁም ሂደቱን በማያጨናግፍ መንገድ ለነ አብይ ድጋፍ በመስጠት በጉዳዩ የሌሉበት ማስመሰል ስለሚቻል የምዕራባውያኑንም ሆነ የአረቦቹን ወይም የኢትዮጵያ ሕዝብን ተቃውሞና ትኩረት ማስወገድ ይቻላል የሚል መከራከሪያ በማቅረብ ይሞግታሉ። ኢሳያስን ጉዳይ በተመለከተ ደግሞ ድሮም በእኛና በሻቢያ መካከል የተፈጠረው ግጭት እጅግ የተሳሳተና ፈጽሞ ሊከሰት የማይገባው ነው። የብሔራችን አባል የሆነው አብዛኛው የኤርትራንና ህዝብ በነፍጠኞችና ትምክተኞች አመለካከት ተበክለን ጎርተነዋል። ስለዚህ ከፍተኛ ጥረትና የእርቅ እርምጃ በማከናወን የብሔራችንን አንድነት ማጠናከር ከቻል ችግሩን ለዘለቄታው ለመፍታት ይቻላል። ለጊዜውም ቢሆን አሁን በተፈጠረው የህዝብ ለህዝብ ግንኙነት መቀራረብ ምክንያት ይህ ችግር የመከሰት እድሉ መናኛ ነው የሚል መሟገቻ በማቅረብ ስጋቱን ያጣጥላሉ። በኃይል እርምጃ አቀንቃኞች እይታ አስፈላጊው ድጋፍና ትብብር ከተደረገላቸው እነ ኦነግም በዚሁ ነገር ይስማሙና በኦሮሚያ ውስጥ የአብይና ጓደኞቹ ያላቸውን ድጋፍ የማዳከም ሥራ ሊሰሩ እንደሚችሉ ያምናሉ። የኃይል እርምጃ ሐሳብ አራማጆች ላይ በተዘረዘሩት ምክንያቶች አብይንና ጓደኞቹን በኃይል ማስወገድ ፈጣን መፍትሄ የሚሰጥና መዘዙ ያነሰ ነው በማለት ይከራከራሉ።
ሁለተኛው የአብይንና ቡድኑን ቲም ለማን ከስልጣን የማስወገድና የመመከት አማራጭ ሐሳብ የሹሙንና ጓደኞቹን ስልጣን መገደርና መንጠቅ ወይም ማሳጣት የሚቻለው ኢህአዴግን በማዳከምና በማፍረስ የሚል ነው። በዚህ ሐሳብ አራማጆች አመለካከት በመጀመሪያ ደረጃ ኢህአዴግ ከአብዮታዊ ዲሞክራሲያዊ መስመር አፈንግጧል፣ ሁለተኛም የአድርባ የአማራ ተወላጅ ህዝበኞችና የኦህዴድ ወይም ኦዴፓ አመራሮች መፈንጫና የግል ዓላማ ማራመጃ ሆኗል። ስለዚህም ሶስተኛ ኢህአዴግ ከስሙ በስተቀር እንደ ኦህዴድ ሞቷል። ህይወት አለው ቢባል እንኳን የብሔር ብሔረሰቦች ህዝቦችን መብት የሚደፈጥጥ የአህዳዊ ዓላማ አራማጅ የመጨቆኛ መሳሪያ ከመሆን አያልፍም። ስለዚህም ኢህአዴግን በማዳከምና በማፍረስ ከኢህአዴግ ውጪ ካሉ የብሔርና የብሔር ያልሆኑ ድርጅቶች ጋር በመተባበርና የጋራ ግንባር በመፍጠር የዚህን ህዝብኛና የስልጣን ጠመኛ ብለው የሚከሱትን ቡድን አላማ ማምከንና ማስወገድ የተሻለና ብዙ ችግር የማያመጣ አማራጭ ነው። ዳሩ ግን ይህንን ኢህአዴግን የማዳከምና የማፍረስ አማራጭ የሚቃወሙ የወያኔ አባላትና የትግራይ ሊቃን አሉ። በእነዚህ ወገኖች አተያይ አሁን ባለው ተጨባጭ ሁኔታ ኢህአዴግን ለማዳከምና ለማፍረስ መንቀሳቀስ የኢህአዴግን መስመር ለከዳው የነ አብይ ቡድን ዱላ ማቀበል ነው። በዚህ ሐሳብ አቀንቃኞች አመለካከት ወያኔ በዚህ መንገድ ከተንቀሳቀሰና እና አብይ ወያኔን አግደው ቀሪዎቹን አባል ድርጅቶች አስተባብረውና አጋር ድርጅቶችን በሆነ ቀመር አካተው የበለጠ ጠንካራ ሊሆኑና የበለጠ ወያኔንም ሊያስነጥሱና ሊያጠቁ ይችላሉ ብለው ያምናሉ። ይህን ስጋት የሚያጣጥሉ ኃይሎች አንስተኛ የህዝብ ቁጥር ያላቸው ብሔሮችና ህዝቦች በመንግስት መዋቅር ውስጥ የላቀ ውክልና እንዲኖራቸውና ይህም የህዝብ ብዛትን መሰረት ባደረገ ኮታ ሳይሆን በብሔርና ህዝብ እኩል ውክል እንዲሆን ተታገልና ለዚህ ካበቃናቸው በመጣኔ ሀብት ሽርክና የኢኮኖሚ ሁኔታቸውን ካሻሻልንላቸው ወዘተ አጋር ድርጅቶችም ቢሆኑ ወገናቸው ከህዋት ወያኔ ጋር ይሆናል ብለው ይከራከራሉ። ሶስተኛው ወገን ትግራይን መገንጠልና ለሌሎች ብሔር ብሔረሰቦችና ህዝቦች የሁለቱን ትልልቅ ብሔሮች አፋኝ የመሆን አደጋን በማሳየት የነጻነት መንገድ እንዲመርጡ ማድረግ ብቻ ነው አማራጩ ባይናቸው። እንደነዚህ ወገኖች አመለካከት አሁን ያለው የኢትዮጵያ የፖለቲካ ሁኔታ ለህዋሃት ለድርጅቱ ብቻ ሳይሆን ለትግራይ ህዝብም አደገኛ ነው። በእነሱ እምነት አብይ አህመድ ንጉስ የመሆን ቅዠት ተጣጥቶ ለዚህ ግቡ መሳካት ማንንም ጭዳ ለማድረግ ቆርጦ የተነሳ ህዝበኛና አድርባይ ግለሰብ ነው። አብይ ራሱ እንደተናገረው በትግራይ ህዝብ መሃል ኖሮ ጥንካሬውን የዓላማ ጽናቱንና ከመሪ ድርጅቱ ከህዋሃት ጋር ያለውን ቁርኝት አበክሮ ልብ ብሏል። በተጨማሪም የትግራይ ህዝብ በግንባር ቀደምትነት ታግሎና እጅግ ከፍተኛ መስዋዕትነት ከፍሎ ያመጣውን የህዝቦች እኩልነት ለድርድር የሚያቀርብና ለአምባገነኖችም የሚጎረብጥ መሆኑን ተገንዝቧል። ስለዚህ የስልጣን ጥማቱን ለማርካትና ወደዚያ የሚያበቃውን ድጋፍ ለማግኘት እንቅፋት የሆኑኛል ያላቸውን ህወሓትንና የትግራይን ህዝብ ለማጥቃትና ለማሸማቀቅ ቆርጦ ተነስቶ በተግባር እያሳየ ነው። ይህንንም ተግባር የሚፈጽመው የድሮ ስርዓት ርዝራሾችን፣ ትምክተኞችን፣ ጠባቦችንና በትግራይ ህዝብና በመሪ ድርጅቶች በህወሓት ላይ ከፍተኛ ጥላቻ ያላቸውን የባዕድ ኃይሎችን ለማስደሰት በዚያ በኩል ርካሽ ተወዳጅነትና ድጋፍ ለማግኘትም ጭምር ነው። አብይ ለስልጣን ለማብቃት በኦህዴድ አብይን ለስልጣን ለማብቃት በኦህዴድ ወይም ኦዴፓ ውስጥ በህቡ ከተደራጀ የለማ መገርታና አብይ ቡድን ያልተናነሰና ምናልባትም የበለጠ ሚና የተጫወተው የአድርባዮቹ የደመቀ መኮንንና የገዱ አንዳርጋቸው ቡድን ነው።
እነዚህ ሁለት ግለሰቦችና ቡድናቸው በጭቁኑ የአማራ ህዝብ ውስጥ ለተሰገሰጉና በሱ ስም ለሚነግዱ የቀድሞ ስርዓት ረዝራሾች፣ ትምክህተኞችና ጠባቦች ግፊትና ጫና ተንበርክከው ነው በዚህ ተግባር ላይ የተሰማሩት። ከዚህ በተጨማሪ የገዱና ደመቀ ቡድን አባላት የስልጣን ጥማቸውን ለማርካት በማለም ሲምሉለት የነበረውን የአብዮታዊ ዲሞክራሲያዊ መስመር በመካድ ነው በአድርባይነት ለለማ መገርሳና አብይ አህመድ ቡድን ለማገልገል ያጎበደዱት። የሶስተኛው አማራጭ አቀንቃኞች የባዴን አዴፓ ህዝበኛና ትምክህተኛ አድርባይ የአመራር አባላት ያላቸው ታዛዥነትና አገልጋይነት ለማረጋገጥ የና አብይ ቡድን ለኦህዴድ የመረጠውን ስም እስከ መኮረጅ የሄዱ አሳፋሪ መጋዣዎች ናቸው። ለነዚህ ወገኖች እነ ገዱ ደመቀ ድሮም ቢሆን ሲጠኑና ሲደጎሙ የኖሩ የዓላማ ጽናት የሚጎላቸው ጠቅመኞችና አድርባዮች ስለሆኑ የአብይ አህመድ ቡድንን ትዕዛዝ ከመፈጸም ያለፈ ሚና አይኖራቸውም። በርግጥ ሌላ የፈረጠመ ኃይል ያለው ወገን ከተከሰተ እጥፍ ብለው ለዚያም መነጠፋቸው የማይቀር ነው ብለው ይሞግታሉ። አማራጩ ትግራይን ማስገንጠል ብቻ ነው በሚሉት በእነዚህ የሶስተኛው አማራጭ አቀንቃኞች እይታ እንደነ ደመቀና ገዱ በመሰሉ ህዝበኛና ጥቅመኛ የሆኑ አድርባዮች፣ ጠባብና ትምክህተኛ ሰዎች የሚመራው ብአዴን የተካተተበት ኢሃዲክ የነ አብይ አላማ አራማጅ ከመሆን ያለፈ እርባና አይኖረው። ስለዚህ በኢሃዲክ ውስጥ በሐሳብ የበላይነት ማምጣትና ለህዝብና ለሀገር የሚበጅ አላማ ለማራመድ ማሰቡ ባዶ ቀጀት ነው። በእነዚህ ወገኖች አመለካከት እነ ገዱ ደመቀ ደግሞ የሌሎችን ትምክህተኞችና ጠባቦችን አጀንዳ ቀምተውና የዚህ ዓላማ ግንባር ቀደም አራማጅ ሆነው የአማራ ህዝብን በማደናገርና በተሳሳተ መንገድ በትግራይ ህዝብ ላይ በማነሳሳት ተግባር ላይ ተጠምደው ያሉና ከዚህም የእብዶች ገበያ እያተረፉ ስለሆነ ከዚህ የተሳሳተ አካሄድ ታርመው ለጋራ አገራዊ ጥቅም የሚቆሙበት ሁኔታ የመፈጠር እድሉ በጣም የኮሰመነ ነው። በዚህ አማራጭ አራማጆች እምነት በተገለጹት ምክንያቶች የትግራይ ህዝብና መሪ ድርጅቱ በአገራችን የፖለቲካ ምህዳር ውስጥ እየተፈጸመባቸው ያለው የማጥላላት የመነጠልና የማጥቃት ተግባር ተጠናክሮ መቀጠሉ የማይቀር ነው። በዚህ በሶስተኛው አማራጭ አቀንቃኞች እይታ የተለያዩ ብሔር ብሔረሰቦችና ህዝቦችን ወክለው የተደራጁ በጋራ የመሰረቱት ግንባር ኢሃዴግ ሲመራው የነበረው መንግስት አጠፋቸው የሚባሉ ጥፋቶችን በትግራይ ተወላጆች ላይ ብቻ የማላከክ ዘመቻው የዚህ ተግባር አብይ ምሳሌ ነው። ከዚህ ላይ ደግሞ በእነዚህ ወገኖች እይታ ይህ አሁን ስልጣኑን ተቆጣጥሮት የሚገኘው ቡድን በድንገተኛ የምርጫ ውጤት ስልጣን ማማ ላይ ለመውጣት የበቃ ሳይሆን የረጅም ጊዜ ዝግጅት አድርጎና በልዩ ልዩ የኢሃዴግና አብዮታዊ ዲሞክራሲ ጣላቶች ተረድቶ የመጣ ኃይል ነው። በእነኚህ አመለካከት ይህን ኃይል ወደ ስልጣን ለማምጣት የደርግ መንግስት ባለስልጣኖች የነበሩ አብዮታዊ ዲሞክራሲ መስመርን የሚቃወሙ ኒዮሊበራሊስት ምዕራባውያን ኃይሎች በቀይ ባህርና በአካባቢው የሚገኙ የአረብ አገሮች የሻቢያ መንግስት አክራሪ አንድነታውያን ባንድነት ስም የተደራጁ ተቃዋሚ ኃይሎችና ግለሰቦች ጭምር ግንባር ፈጥረው ታግለውታል። ትግራይን የማስገንጠል ሐሳብ በሚያቀነቅኑት ወገኖች አመለካከት ይህ በስልጣን ላይ ያለ ቡድን የስልጣን ጥመኛ ብቻ ሳይሆን የኢሃዴግንም ዓላማና አብዮታዊ ዲሞክራሲ መስመርን የሚቃወም የአዲሱ ሊበራሊዝም አመለካከትን አንገቦ የተነሳ በምርጫ ሊስተካከልና አብረሃው ሊተቀጥል የማይቻል ቡድን ነው።
በእነዚህ ወገኖች እምነት እንኳንስ ወደ ግጭት ተገብቶ አሁን እንኳን በትግራይ ተወላጆች በትግራይና በህዋት ላይ እየተፈጸመ ያለው ጥቃት ማጥላላት መነጠልና ማሸማቀቅ እጅግ ከፍተኛ ነው። የትግራይ ምርቶች ላይና በሚያስፈልጓት ነገሮች ላይ ሊጣል የሚችለው ማዕቀብ ደግሞ ሌላው የስጋት ምንጭ ነው። የመገንጠል ዓላማ ተቃዋሚዎች ሌላኛው ስጋት በትግራይና በኤርትራ መካከል ያለው የሻከረ ግንኙነት ነው። እንደነዚህ ወገኖች አመለካከት የኤርትራ ህዝብ በአምባገነን አገዛዝ ስር ያለና ፍላጎቱን መግለጽ የተከለከለ ነው። አሁን ደግሞ የአብይ ቡድን ለስልጣን ለመብቃት የሚያስፈልገውን ድጋፍ ከመሻት አኳያ የኤርትራ ህዝብ ሁኔታ ምንም ሳይገደው አምባገነኑን የኢሳያስ አገዛዝ ከመቃብር አውጥቶ ነፍስ ዘርቶበታል። በዚህ ሁኔታ የኢሳያስ አገዛዝ በትግራይ ህዝብ ላይ የጥላቻ ዘመቻውን አጠናክሮ በዋናነት የአንድ ብሔር አባላት የሚገኙባቸውን የሁለቱን አካባቢዎች ህዝቦች እንዳይቀራረቡና የብሔር አንድነታቸውን እንዳያጠናክሩ ሊሰራ ይችላል። በተጨማሪም የሁለቱ ክልሎች ነዋሪ የሆኑ የትግራይ ብሔር ተወላጆች አንድነት መጠናከር ለስልጣኑ አስጊ የሚሆንበት የኢሳያስ አገዛዝ በትግራይ ህዝብና በአማራ ህዝብ መካከል ግጭት እንዲፈጠርና ውጥረት እንዲነግስ በማድረግ የትግራይ ህዝብንና መንግስትን ለማዳከም መስራቱ የማይቀር ነው። ምልክቶችም እየታዩ ነው። ስለዚህ በእነኚህ ወገኖች እምነት የትግራይ ነጻ መንግስት ከመመስረት በፊት በዋናነት የአንድ ብሔር አባል የሆኑ ህዝቦች የሚገኙበትን የኤርትራና የትግራይን ህዝብ አንድነት ማጎልበትና ማደራደር የኤርትራ ህዝብ የዲሞክራሲ መብቶች እንዲረጋገጡ መጣርና የተፈጸሙ ስህተቶችን በግልጽነት እልባት መስጠት ያስፈልጋል።
እንደነዚህ ወገኖች አጥተያይ የትግራይ መንግስትና ህዝብ ከሻቢያ ጋር ግጭት ውስጥ የገባው በህዋት አማራር ውስጥ በተፈጠረው የበለጠ ለኢትዮጵያ መጣኔ ሀብት ተቆርቋሪ የመሆን አመለካከት ያራመደ ቡድን የተሳሳተ አካሄድ ሰበብ ነው። ይህ መደረግ ያልነበረበት ስህተት ነው። እንደነኚህ ወገኖች የትግራይ ህዝብ በአብዛኛው መሰሉ ከሆነው የኤርትራ ህዝብ የበለጠ ሊቆራኝና አንድነቱን አጠናክሮ በጋራ ተጠቃሚነት ሊሰራ ነው የሚገባው። እንቅፋት የሚሆን ኃይል ቢፈጠር እንኳን ይህንን ኃይል ማጋለጥና ነጥሎ መምታት እንጂ ለነጻነት ዋጋ የከፈለውን የኤርትራን ህዝብ የሚጎዳ ተግባር መከሰት የለበትም ብለው ያምናሉ። ከዚህ በላይ ለማብራራት እንደተመከረው የህዋትን አማራርና የትግራይ ሊቃን ባሆኑ ጊዜ የኢትዮጵያ የፖለቲካ ሁኔታ ውስጥ የትግራይ ህዝብና ድርጅቱ ምን ድርሻ አላቸው? ምን ድርሻስ ሊኖራቸው ይገባል? ምንስ ሊያደርጉ ይገባቸዋል? የትግራይ መጻይ ድል ምን መሆን አለበት ለሚሉት ጥያቄዎች በሚሰጧቸው መልሶች በዋናነት ላይ በተጠቀሱት 3 የመፍትሄ አማራጮች ዙሪያ ተባብለው ነው እየተከራከሩና እየተወዛገቡ ነው። ነገር ግን ምንም እንኳን ላይ በተዘረዘሩ 3 አማራጮች ማለትም አንደኛ ያብይን ቡድን በኃይል ማስወገድ ይገባል፣ ሁለተኛ ኢህአዴግን አፍርሶ ወይም ጥሎ ወጥቶ ከጥበትና ከትምክህት ከጸዱ የብሔር እና የብሔር ያልሆኑ ድርጅቶችና ኃይሎች ጋር ተባብሮ ፌደራላዊ ስርዓቱን የሚያጠናክርና የሚያስቀጥል ድርጅትና መንግስት መፍጠር ይገባናልና፣ ሶስተኛ ትግራይን ገንጥሎ ነጻ ሀገር መመስረትና የሌሎች ብሔሮች ብሔረሰቦች ህዝቦችን መሰልበቶች እንዲረጋጋቱ መጣር ይገባል የሚሉ ሐሳቦች እየተቀነቀኑ ቢሆንም ከሰሞኑ የመጨረሻው የበለጠ እየተጠናከረ መጥቷል። እርግጥ ነው የትግራይ ህዝብ እንደ ህዝብ ያሁኑን የሀገራችንን ሁኔታ መጪ ህይወቱን አስመልክቶ ምን እንደሚያስብ የተደረገ ጥናት ወይም ነጻና ገለልተኛ መድረክ ተመቻችቶለት የገለጸው ነገር የለም። የዚህ ጽሑፍ አቅራቢ ግን ስለዚህ ጉዳይ የህዝቡን አስተያየት ለማግኘት በተለያዩ አካባቢዎች የሚኖሩ በተለያየ ትምህርትና የህይወት ተመክሮ ያለፉ ጥቂት ሰዎችን አስተያየት ለማሰባሰብ ወክሯል። ጸሐፊው ከነዚህ ግለሰቦች የተሰበሰበው አስተያየት የትግራይ ተወላጆች አሁን በሀገሪቱ ውስጥ ያለው ሁኔታ ከፍተኛ ስጋት ውስጥ የከተታቸው መሆኑን የሚያመለክቱ ናቸው። የተገኙት አስተያየቶች የትግራይ ህዝብ የአብይ ወደ ጠቅላይ ሚኒስትርነት መምጣትና ማቀንቀን የጀመረው የእርቅ የነጻነትና የፍትህ ዓላማ እኩል ተጠቃሚ ሊያደርገውና እንዲያውም ከትግራይ አልፎ ለሌላው የሀገሪቱ ህዝብ እንኳን ከተረፈው ከህወሓት ፍጹማዊ እመቃ ይገላግለኛል የሚል እምነት አሳድሮ የነበረ ለመሆኑ ያመለክታሉ። ይህም በህዝቡ ልብ ውስጥ ተስፋ በመዝራቱ የህወሓትን መሪዎች መገዳደር ጀምሮ የነበረ መሆኑን ይጠቅሳሉ። ነገር ግን አብይ አገርና ህዝብን የመምራት አደራና ኃላፊነት ክብደትን ዘንግቶ ከህወሓት መሪዎች ጋር ለመበሻሸቅና እነሱን ለማሸማቀቅ ብቻ በማሰብ የጉዳዩ ዋነኛ ተዋናይ የሆነውን የትግራይ ህዝብን ፍላጎትና ስሜት ወደ ጎን በመተው ከኤርትራ አገዛዝ ጋር የጀመረውና እስካሁንም የትግራይ ሊቃን ብቻን ያገለለ አሸሸ ገዳሜን ከተመለከተ በኋላ ነገሩን በጥርጣሬ መመልከት መጀመሩን ይገልጻሉ።
በእነዚህ አስተያየት ሰጪዎችም ተወደደም ተጠላም ትግራይ በህዋት ነውና የምትመረውና የምትተዳደረው፣ ስለዚህ ህዋት በሌላ ባልተተካበት ሁኔታ ህዋትን አግልሎ የባአዴንን የሶማሌ ክልልን የኦሆዴድንና የደሄዴንን አመራሮች ብቻ ይዞ ከፕሬዝዳንት ኢሳያስ መንግስት ጋር መላላስ ንቀትና አደጋው ለህዋት ሳይሆን ለትግራይ ህዝብ ነው። እንደነሱ አመለካከት ከሆነ የአብይ መንግስት ህዋትን ቢጠላና ከህዋት ጋር የመበሻሸቅ ጥማቱን እንኳን ማርካት እስከፈለገ ሌሎች የትግራይ ፖለቲከኞችን ለምሳሌ የአረና ትግራይን አመራሮች በዚህ ሰርግና ምላሹ ማካተት ይችል ነበር። አላደረገም። ሰረቁና ገደሉ፣ ዘረፉ ወዘተ ከሚባሉት የህዋት ሰዎች ያላነሰ ተጠያቂዎች ሊሆኑ የሚገባቸውን የኦሮሞ የአማራና የደቡብ ፖለቲከኞችን ሲብስ እየሾመና እየሸለመ ሲያንስ ደግሞ እያሞካሸ ወይም ጫፋቸውን ሳይነካ የትግራይ ተወላጅ የሆኑትን አብዝቶ ማሳደዱ የሚያሳየው የሰውየው ኃላፊነት የጎደለው ያው ያሳደገው የአምባገነንነት የኢህአዴግ ትክክለኛ አልጋ ወራሽነቱ ነው እያሉ የሚሞግቱ አሉ። ኢህአዴግም ደግሞ ማንም አመነም አላመነም የበለጠ ደም ያስነባው የትግራይን ህዝብ ስለሆነ ህዋሃትን በኦዴፓና አዴፓ ኦህዴድና በአዴን የተካ የኢሃዴግ አምባገነንነት ዳግመኛ ማየት ፍላጎት የለውም። ለዚህ ህዋሃት ምን አለው? ከማያውቁት መልአክ የሚያውቁት ሰይጣን ይሻላል የሚባለው እኮ አማራጭ ስታጣ ነው በማለት ይከራከራሉ። ይህ አቅራቢ በአነጋገራቸው ሰዎች አስተያየት የአብይ ቡድን የትግራይን ህዝብ የለውጡ ተቋዳሽ እንዲሆን ከመጣር ይልቅ ከህወሓት ጋር እየተበሻሸቀ ህዝቡን እንደ ፍጥርጥር በማለት ከኑግ ጋር የተገኘ ሰሊጥ አብረ ተወቀጥ ብሎታል። እሱ ከሚያስተዳድረው ከትግራይ ህዝብና ከመሪዎቹ ከተለያዩ የፖለቲካ ድርጅቶችና ታጋዮች ይልቅ ከባዕድ አገር ገዥዎች ጋር መወገን መርጧል። ራሱ እንዳለው የኤርትራ የውጭ ጉዳይ ሚኒስቴር ሆኖ የመላው ኢትዮጵያንና በተለይ ደግሞ የትግራይን ህዝብ ጥቅሞች በዘላቂው የሚጎዱ ስራዎች እየሰራ ነው። በዚህ ሁኔታ የትግራይ ህዝብ በእንዴት አይነት ሁኔታ በመጪው የሀገሩ የኢትዮጵያ ፖለቲካ ብሩ ተስፋ ሊያድርበት እንደሚጠበቅ እነኚሁ አስተያየት ሰጪዎች ይጠይቃሉ። የሚታያቸው መጪ ሁኔታ ተወደደም ተጠላም ከህወሓት ጋር ከሌላ የትግራይ ህዝብን ደንነት ከሚያስጠብቃት መቆም ነው። ይህ ሁኔታ የዛሬ 40 አመት በፊት ትግራይን ለማስቀንጠል ተንቀሳቅሰው በህዝቡ ተቃውሞ ሳይሳካላቸው የቀረ በህወሓት ውስጥ የመሸጉ ወገኖች ተሰሚነት የሚያጠናክር ምቹ ሁኔታ መፍጠሩን ያመለክታል።
ለባልታውና ለጉራው እንደመጫችሁ ላጭር ጊዜ ሞክሞክ ሰሞነኛ የነበራችሁ ሁሌም በጠላት ለከሳችሁ ተገስታችሁ ውስጥ አርበኝነት ልጁን ያዳከማችሁና የጎዳችሁ ዛሬም እንደገና ያልሆናችሁትን ሆነን ነበር ይላችሁ በመርዝ ምላስን በተበከለ የብር ቀለማችሁ አሁንም ደግሞ በያፓ ላይ ይወፍ ዘራሽ ተረተረት ያሳተማችሁ በሌባ አይነ ደረቅነት ለከስ የለሽነት አራስቱን አካለላችሁ እንባይ ሆናችሁ ሳለ ነን ያላችሁ ሎሚ ስንቱን ታጋይ ጀግና በፋሽስት ዘር አውዳሚ ያንድን ትውልድ ሀገር አዳኝ ዜጋ አስመታሪ ዛሬም እንደገና ለወያኔ ያጥራችሁ ለጠብታ ጭላጭና ፍርፋሪ ላባሎለችበት ስትሆኑ ተረት ተረት መጻፍ አሳታን አረጉድ እኮ ነው ጎበዝ ያገጠጠ ጥርሳችሁ ፈግጋችሁ የጎበጠና የደረቀው ገባችሁ ለወያኔ ጭነት አደረላችሁ ውሸት ባጠነዛው ላቃችሁ እየተሰረተራችሁ የህዝቡ ስቃይና ሰቆቃ ለማራዘም መጣራችሁ ምን ነው ክደቱ አልበዛም እንዴ ጎበዝ አረ ተው ንባካችሁ አሁንም ቢሆን በክደት ብራችሁ ተረተረ ጻፊዎች ያፓን ጎዳን ብላችሁ በህዝብ ስቃይና ስቆቃልት ከብቦ ቆማታችሁ ህዝባችን ላይ እጅቆና ሰንሰለት እንዲጠብቅ እጅና ጓንት ይሆናችሁ ጊዜ ቢፈጅም ውሸቱ የማይጋለጥ ወያኔም የማይወድቅ መሰላችሁ ህዝብና በትግሉ ላይ ከባድ ጉዳት በማድረሳችሁ ለዝንተ ዓለም የማይፋቅ የታሪክ ክደት ፈጸማችሁ አዎ ከእንግዲህስ ወዲያ ፋሽስት ሰፋውያንና አንጃ ባንዳ በታኝ የምታሰሙት የውሸት ናዳችሁ በቃ ልክ እንደ ተዋን እንደ ጥልኝ የተናጋችሁ ስንፋስ የብዕራችሁ የተበከለ ቀለም ገመል ታማኝ የጠላት ቅጥረኞች የፋሽስትና ጠባብ ተገንጣይ ሰልፈኞች የአንድን ትውልድ ዜጋ ስጋውን በልታችሁ ከመንጠቅታችሁ ያንን ዘግናኝ ተውለት እንደገና ለመድገም አስባችሁ ወያኔና በዓዳን አይዞፍ አይዟችሁ ባይነት ጥቅ ጥልቅ ማለት ጀመራችሁ አራምስ በቃል በንጹሃን የታጋይ ደም የተበከለው ጥረናችሁ ገማን የትግል ጋሬጣነታችሁ ጎዳል ፋሽስት ሰፋ ወያኔ በቃ ጠባብ ተገንጣይ ዘረኛ በቃ አንጃ ባንዳ በታይ በቃ ካጽናፍ እስካጽናፍ አመት እድናታችን አቃጥለን ተነስተና ከተሰመቀ አብራችሁ ልንኖረውራችሁ ባገር አደን ትግሉ ቆርጠናል። አሁንስ ቆርጥ ነውና በቃ በቃ አዎ በቃ